ሰላም ጤና ይስጥልኝ የፍኖተ ዲሞክራሲ ሬዲዮ አድማጭና የፍኖተ ኢተመልካች ኢትዮጵያውያን በሙሉ እንደምን ሰነበታችሁ? ውድ ኢትዮጵያውያን በኢትዮጵያ ህዝባዊ አብዮታዊ ፓርቲ ዙሪያ ጥያቄዎች ካሏችሁ በስልክ ቁጥራችን 202-291-4217 በኢሜል አድራሻችን efdpu@aol.com እንዲሁም በፌስቡክ አድራሻችን ፍኖተ ዲሞክራሲ ፍኖተሪ ላይ ያድርሱን። የዩቲዩብ ገጻችንን ሰብስክራይብ፣ የፌስቡክ ገጻችንን ደግሞ ላይክ እና ፎሎ በማድረግ አዳዲስ ፕሮግራሞቻችንን መከታተል ትችላላችሁ።
ፍሉለት መደበኛ ፕሮግራማችን አሁን ይጀምራል። የታላቁን ኢትዮጵያዊ ንጉሠ ነገሥት አጼ ቴዎድሮስን የህይወት ታሪክ ተንተርሶ ባቤ ጉበኛ የተደረሰውን ታሪካዊ ልቦለድ አንድ ለናቱ መጽሐፍ ትረካ ክፍል 4 አስተምተን የተክላላ ፕሮግራማችን ፍጻሜ ይሆናል።
ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
አንድ ለናት ታሪካዊ ልቦለድ ከአቤ ጉበኛ 1961 ዓመተ ምህረት አዲስ አበባ። ይህ መጽሐፍ የኢትዮጵያን ነፃነትና ጠቅላላ ደህንነት ለመጠበቅ ሕይወታቸውን ለሰዉ ወደፊትም አስፈላጊ በሆነበት ጊዜ ለሀገራቸው ነፃነት ሕይወታቸውን ለሚሰዉ ሁሉ መታሰቢያቸው እንዲሆን አበርክቻለሁ። አቤ ጉበኛ
ብሎ ፈረስ ካሳ ብሎ ስም አርባር ቢሸበራል ኢየሩሳሌም እኔ ማዩ ተርከባይ የምሸሽ ፈረስ አባታጠቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ነፋስ እኔ ማዩ
ክፍል አራት
የምሸሽ
ማጫ ባንድ ታላቅ ዛፍ ከሃያ እስከ 30 የሚሆኑ ሰዎች ግማሾቹ ቆመው ግማሾቹ ተቀምጠው ሲያወቁ ራቅ ብሎ ለሚሰማቸው ሰው ልክ ያንድ ገበያ ህዝብ ይመስሉ ነበር። 50 የሚሆኑ ከፍቶች 25ቱ ባንድ በኩል 25ቱ በሌላው በኩል ነው በሁለት ኩታሮች እየተጠበቁ ሳር ይበላሉ። በሁለቱም በኩል ያሉት ከፍቶች አልፎ አልፎ አንገታቸውን ቀና ያደረጉ የምድርን አቀማመጥ ውበት እንደሚያደንቅ ፈላስፋ ባሻገር ያሉትን ቦታዎች ትኩር እያሉ ሲመለከቱ ሁኔታቸው ሁሉም ላሉበት ቦታ እንግዳ መሆናቸውን ያስረዳ ነበር። በአንድ በኩል ያሉት ከፍቶች ከጎሽ ሳይሆን ከዝሆን ጋር ሊያወዳድሯቸው የሚገባ ሳር ለመብላት ዝቅ ሲሉ ዳልጋቸው መሬት የሚጠርግ ሻኛቸው ለብቻው ብቻውን ተወልዶ ጡት የተመቸው የበግ ጥቦት አክሎ ወደ አንድ በኩል ዘንበል ብሎ የተኛ ሁለት መጫኛ ተዘርግቶ የየሆዳቸውን ዙሪያ የሚደርሰው የማይመስሉ ቀለማቸው ዝንጉርጉር ዛጎልማ ወርቃ ቡላ አሻልማ ቦራ ቦቃ ነውርማ ሻሸን ወይና ይብሮሽ ጃሞ ሲሆን አብዛኛዎቹ ቀንዳቸው በጣም ሳይወጣ ወፈር ቀጥ ያለ ሆኖ ጉችም ጉችም ያለ ነው። ሁለት ያህል ጎዳዎችና ሶስት ያህል ቀንድ ዳፍላዎችም ነበሩባቸው። በጣና አካባቢ ባሉ የአገር ክፍሎች የሚበቅሉትን የከብት አይነቶች የሚያውቅ ማንኛውም ሰው እነዚህ ከብቶች ከየት ግድም እንደመጡ መረዳት አያስቸግረውም ነበር። በሌላው በኩል ያሉት ከብቶች ደግሞ አካላቸው መጠን መጠን ብሎ ከዚያው ፈርጠም ፈርጠም ያለ ቀንዳቸውም ረዘም ረዘም ብሎ ጫፉ እንደ መርፌ ሾለ በጥጋቸው ሲያልፉ ጥቂት አንገታቸውን ቢያወዛውዙ ጨጓራና አንጀትን ዘርግፈው የጣሉ መስለው የሚያስፈሩ ነቃ ነቃ ያሉ ያዘኛዎቹ ቀለማቸው ድፍን ጥቁር ቀይ ቡላ ነጭ ሲሆን አልፎ አልፎ ጃሞችና ዛጎልማዎች ይገኙባቸው ነበር። እነዚህም ከተንከላፋፍ ቅማንቶች ከሚገኙበት ጥግ የመጡ መሆናቸው በመላ ሊደረስበት የሚችል ነበር። በዚህ ቦታ ላይ ልጅ ኃይሉ ከነጀባቸውና ከነጓዛቸው ሲደርሱ በዛፉ ስር ያሉት ሰዎች ውካታቸውን አቋረጡና ተነስተው ልብሳቸውን እያደገደጉ ለጥ እያሉ እጅ ነሱ። ልጅ ኃይሉም እንደምን ውላችኋል? ጉዳያችሁን አቋረጥንባችሁ መሰል፣ ቁጭ በሉና ቀጥሉ አሉ። ሰዎችም ድግድጋቸውን ሳይፈቱ ለተነገሯቸው መልካም ቃል እጅ በመንሳት መልስ እየሰጡ ዝም ብለው ቆሙ። ምን ሸንጎ ይዛችሁ ኑሯል? አሉ ልጅ ኃይሉ ኃይለኛዋን የልጅ ዘውዴ በቅሎ በልጓም ጠፍቀው ይዘው እንዳቆሟል። ሸንጎም አይደል ማጫ እያስተያየን ነው ጌታዬ አሉ አንድ ሽበት ፈንጠቅ ፈንጠቅ ያደረገባቸው ሁምቱ አዛውንት። እነዚህ ሁሉ ከብቶች ለስንት ሰዎች የቀረቡ ናቸው? 25ቱ ተወልዶ ወገን 25ቱ ተሴት ወገን የመጡ ናቸው። ታንድ ላይ 50 ቁም ከብቶች መሆናቸው ነው። አዎ 50 ይሆናሉ። ለመሆኑ ተጋቢዎቹ የስንት የስንት ዓመት ልጆች ናቸው? ወንዱ የኔ ልጅ ነው። በዚህ ዓመቱ የመስከረም ወር 13ኛ ዓመቱን ይዟል። ልጃይሉ አንገታቸውን ወደ እጃቸው ደፋ አድርገው ዛፍ ባልጨበጡበት ጣቶቻቸው አስቆጭ መስከረም፣ ጥቅምት፣ ህዳር፣ ታህሳስ፣ ጥር እያሉ በለወሳስ ቆጠሩና አይናቸውን ወደ አዛውንቱ መለስ አድርገው 12 ዓመት 5 ወሩ ነው ማለት ነው አሉ። አዎ መሆኑ ነው አሉ አዛውንቱ። ሴቷ ልጅስ አሉ ልጅ ኃይሉ። አይ እሷስ ገና በጣም ኩታራ ናት አሉ አዛውንቱ። ለመሆኑ ስንት ዓመቷ ነው ይባላል አሉ ልጅ ኃይሉ። የወንድየው አባት የሆኑት አዛውንት ከዚያው አብሮ ወደ ቆሙ የሴቲቷ ልጅ አባት ዘወር ብለው ስንት ዓመቷ ነው ያልከኝ ነበር አቶ ጀመረ አሉና ጠየቁት። 6 ዓመቷን በሚመጣው ሰኔ ትደፍናለች አለ አቶ ጀመረ። ለመሆኑ አሁን ተጋብተው ምን ይሰራሉ አሉ ልጅ ኃይሉ እንደ መሳቅ እያሉ። አብረው እንዲያድጉ ነው እንጂ አሁንማ ምን ይሰራሉ? ደሞ የገሌ ልጅ አያምልጠኝ አታምልጠኝ እንላለን። ሳልሞት የልጄን ዓለም ልይ እንላለን። ገና ሙጫዎችን እንድራለን። በፎገራማ ጡት እያጠቡም ይዳራሉ አሉ። እኔ እንኳ ቢስቲ አስቸግራኝ ነው እንጂ ጥቂት አቆያት ነበር አለ ጀመረ። ጀመረ ባነጋገሩ ቸኮል የሚል ጠይም፣ መልከ መልካም፣ ቀጠን መለል ያለ እድሜው ከሰላሳ አምስት ዓመት የማይበልጠው ልጅ ደርሰው ነበር። ብሩብ ነው ይህን ነገር አይቼ መሄድ አለብኝ አሉና ልጅ ኃይሉ ከበቅሏዋ ዱብ አሉ። ከዚያም ወደ ጓዛቸውና ወደ ሰዎቻቸው ዙር አሉና ሰጋር በቅሎ ያላችሁ ጥቂት ሰዎች ብቻ ከኔ ጋር ቆዩና የቀራችሁት ጓዙን ይዛችሁ ሂዱ አሉ። እኔስ ልሂድ ልቆይ አይዋ አለ ልጅ ዘውዴ። አንተማ አብረህ አዝግም አሉ ልጅ ኃይሉ። ልጅ ኃይሉ ከራሳቸው ጋር 10 ሰው ሆነው ቀሩና ጓዙና የቀረው ሰዋቸው ወደ ፈንጃ ጉዞውን ቀጠለ። በቅሎዎች ልጓም እየወለቀላቸው አመለኞች እንዳይሮጡና እንዳይጠፉ በለኮ እየተተከሉ ሳር እንዲግጡ ከከብቶች ጥግ ተለቀቁ። ከዚያ አንዱ የልጅ ኃይሉ ሰው ኩታሮች በቅሎ ተመልከቱ አለና አስጠንቅቆ ተመለሰ። ልጅ ኃይሉ ሰዎቹን ቀድሞ እንደነበሩት ሆነው ስራቸውን እንዲቀጥሉ ነገሯቸው። ሰዎቹ ግን ከመቀጠላቸው በፊት ቅጠል እየቆረጡ እንደ መደብ መደልደል ሲጀምሩ ልጅ ኃይሉ ድካሙ ለሳቸው መሆኑ ስለገባቸው ተውት፣ ግድ የለም ስራችሁን ቀጥሉ አሉ። እንዴት ተደርጎ ጌታዬ ካሉ በኋላ ሩጠህ ከበቅሎዋ ላይ ግላሱን አምጣ ሲሉ የወንዱ ሙሽራ አባት ከሳቸው ጋር ከመጡት ሰዎች አንዱን አዘዙ። ግላስ ተኛ በቅሎዎች ላይ ሊመጣ ይችላል እኮ አሉ ልጅ ኃይሉ። እሱ ለእኛ መቼ ይሆነናል ጌታዬ አሉ ባለ ግርማው አዛውንት። ከዚያም ግላሱ መጣና እንደ መደብ ከተደለደለው ቅጠል ላይ ተነጥፎ ልጅ ኃይሉ ቁጭ አሉ። ከሁለቱም ወገን የተመረጡት ሽማግሎች ከልጅ ኃይሉ ብዙ ሳይርቁ ቁጭ አሉና የሴትና የወንድ ወገን ግራና ቀኝ ቆሞ ከሁለቱም በኩል የቀረቡት ከፍቶች መገምገም ጀመሩ።
ዛጎሎ አለም ተዘፍ ተቀንዳሞ ቀይላም ጋር ተመሳሳይ የምትሆን ይመስለኛል
አሉ አንዱ የሽማግሌ ዳኛ።
ምን የነሱ ከፍቶች ተዝንጀሮ ቆንጆ ምን ይመራርጧል የሚባለው ቢጤ ናቸው? ቀንዳሟን ምን ይላሉ? ሁሉም ቀንድ ብቻ ናቸው
አለ አቶ ጀመረ እንደመቀለድ እያለ።
አይ አቶ ጀመረ እኛ ሰዎቹ ተፈላልግነና ነው እንጂ የከብቱን ነገር ሳታንሳው። አሁን ይሄ ጉበቱን በረር የጨረሰው ከብት ሁሉ ከብት ሆኖ ነው? ደሞስ የቶካ ከብት ተቶካ ተወጣ አመት ይቆያል መሰረህ? እንዲያው መልኬ በቃኝ ብቻ አይደለም። ስንት ከብት ነው ተደምብ ያያስመጣ? ግማሹ በስድስት ወር ግማሹ በአመት ይኸው ዝግፍ ሆዱ በመርፌ የሚነደር የመሰለ የሚሞተው። የከብቱን ነገር ሳናንሳው ይቀር እንዲያው ለጀንዲው ለላምነቱ ለአጥቆማዳው ለጠፍሩ ቆዳ ይዞ ተመሄድ የሚቆጠር ነው አሉ ለማሙ አዛውን። ከዚህ በኋላ ከዚያም ወገን ያሉት ከብቶች አንድ ባንድ እየቀረቡ ተመጣጣኝ ይሆናሉ የተባሉት ከብቶች በግምት እየተቻቻሉ ሲሄዱ አንዷ ቀንደ ዳፍላ ወይን አለም ወደ ሽማግሎች ፊት ቀረበች። ላሟ ከአቶ ጀመረ በኩል የቀረበች ነበረች። ከረጅም ቁመቷ በታች ሆዷ ጠውለግ ዘርገፍ ብሎ መሬት ነካ የደረሰ ይመስላል። ጎና ጥቶቿም ለፈት ብለው ይታያሉ። ይህች ላም ከስታለች ገሽታ እንዳይኖርባት አሉ የሙሽራው አባት። የለም ሞኝ ነኝ እንዴ? እንዲህ ያለ ደባ መሰራ እሷ በጋ በመጣ ቁጥር መክሳት አመሏ ነው አለ አቶ ጀመረ። ንግግሩንም ቀጥሎ ለመሆኑ እሷ ያቀረቧት ይች አይደለችም አለ ወደ ነጩ ላም እያመለከተ። የሙሽራው አባት ያቀረቧት ነጭ ላምም በመጠኑ ከሳያለች ስለነበረች አዛውንቱ የኔዎቹስ ቢከሱም በጋ በመሆኑ ሳሩ እየደረቀባቸው ነው፣ የእናንተ የቶካ ከብቶች ግን ሳይታመሙ ምን ያከሳቸዋል አሉ። የመሳት አይመስለኝም አርጅታለች። ይቺ አዎ አረካው ይተቀበሃል። የቀንዷን ክርክራት እስቲ ይጠሩት፣ እሱ ተፈጥሮው ነው። እስቲ ጥርሷን እንየው። አገራችን ገታና ጎድር ሳር ስለሚበዛበት ማንኛውም ከብት ጥርሱ ያለ ጊዜው ነው የሚሰበረው። አይ ይህማ ምህኛ ባብዛት ሆነ አለ አቶ ጀመረ። ግድ የለም ብዙም አንጎዳዳ አሉ የሙሽራው አባት። አይ ዝምድና ፈልጎ እስከዚህ መጥበቅ አያስፈልግም አሉ ከሽማግሎቹ አንዱ። እውነት ነው ብስል ተቀሊል እያየን መቻቻል አለባቸው። በቁጥር ሁላችሁም አልተናነሳችሁ አሉ ሁሉም ሽማግሎች። አሁንስ ሰው አናክም እንስማማና እንሂድ አሉ የሙሽራው አባት። ከብቶች አንዳንዳቸው እየቀረቡ ሳይገመገሙ አለ አቶ ጀመረ። ምን ያስፈልጋል መቼም በዚህ አንፈርስ እንዴ? ባይሆን ሁለቱን ቁም በግምት አትረፌ ለልጄ የላይ ከብት ባደርግላትስ? ብቻዋን እንድትበላው ነው? እሱም ባይሆን በፍቅር መሃል ጣዋለኮ ባክቶ ወንድሜ ሰርኩት ሳይደርስ ፍቺውን ምን አሳሰበ? ለቤታችን አግብቶ መፍታት የለም። ተዚያችሁት አንዷ ጋር መቁረብ ነው። እኔ በ15 ዓመቴ ታገባዋት ባለቤቴ ጋር ይኸው እስታሁን አለው አሉ የሙሽራው አባት። በሉ ተስማሙ። ገና 50 ከብቶች ስትንገመግም ነገም ማርቅ በጨገሬታቸው ብቻ ተስማሙ አሉ ከሽማግሎች አንዱ። ስምምነቱ በዚህ መሰረት አለቀና የሰርጉን ቀንና የማስመሪያውን ልክ በሚመጣው ሳምንት ሊመካከሩበት ተወስኖ እዚያ ተዘጋጅቶ የነበረው ጠላና የእህል አረቂ ቀረበ። ልጃይሉም ሰዎችን ለማስደሰት ሲሉ ከአረቄው አንድ የቀንድ መለኪያ እንዲሁም አንድ ዋንጫ ጠላ ጠጡ። አብረዋቸው ያሉት ሰዎችም እንደዚሁ ጠጡ። ልጃይሉ ተነስተው በቅሎዎች ቀረቡና መሄድ ከመጀመራቸው በፊት በሉ እግዚአብሔር ግቢውን ይባርክላችሁ፣ ባሳያችሁት ስምምነት በጣም ነው ደስ ያሰኛችሁኝ አሉ። አሁን ጌታዬ በሷም ላይ ተፈቀደ። በዚህ ጊዜ እሱ በዚህ መገኘትም ለግቢው መባረክ አንድ መሰከር ነው አሉ የሙሽራው አባት። ሁሉም ለጥብለው እጅ በመንሳት ልጃቸውን ተሰናበቱና እሳቸው ጉዟቸውን ሲጀምሩ የሙሽራው አባት ወደፊት ወደ ቤታቸው የምትመጣ የልጅ ሚስታቸውን 25 ከብቶች ራሳቸው ለልጃቸው ከሰጡት 25 ከብቶች ጋር ደርበው 50 ቁም ከብቶቻቸውን ይዘው ሰርጉን ለመደገስ የሚያስፈልገውን በልባቸው እያሰላሰሉ ወደ ተንከል ጉዞ ጀመሩ። አቶ ጀመረም ከከብቶቹ መካከል መርጦ ለመጀመሪያ ልጁ የሰጣቸውን 25 ከብቶች ለወደፊት አማቷ አስረክቦ ሰርጓን ለመደገስ ወደ ፍርቃበር መጓዝ ጀመረ። የዘር የሀብት እኩያ ለመፈለግ ከተንከል ፍርቃበር ድረስ ሂዶ ለ12 ዓመት ልጅ የ6 ዓመት ልጅ ማጨት ነገሩን ለማያውቁት ግራ ቢመስልም ለሚያውቁት ግራ አይሆንም። በክፍለ ሀገሩ ደንብ 10 ከብት ያላትን 100 ያለው ቢያንስ 60-70 ከብት ያላትን ፈልጎ ያገባል እንጂ የራሱን ከብት ጥሎች ሰጥቶ ማግባት እንግዳ ወሬ ነው። እንኳን ጥሎች ሊሰጣት ምንም ሳታደርግልኝ ገብቼ ሚስትሉንና ብንፋታም ያው እጅና እግሬን ብቻ ይዤ እንደገባው እጅና እግሬን ብቻ ይዤ ወጣለሁ ብትል እሺ ብሎ አያገባትም። ሰርቆ መወስለት ሌላ ነገር ነው። ለሱም የወጣላት ጋለሞታና በጥጓ ወንድሞች የሌሏት የሆነች እንደሆነ ነው። በአንዳንድ ቦታዎች ሚስት ሲገባ ብዙ ከብት ወይም ብዙ ብር ጥሎሽ ተጥሎ ለሴቷ ወላጆች ይከፈልና ለባሏ እጅና እግሯን ብቻ ይዛ ትመጣለች የሚባል ወሬ በእነዚያ ክፍለ ሀገሮች ቢሰማ እንዴት አያስገርም። በሉ ዝም እንበል፣ ጎጃም በጌምድር አይስማ። ስለዚህ ነው የወንድና የሴት ወገኖች እኩል ከብት አዋጥተው ለሚጋቡ ልጆቻቸው የሚሰጡ። ከዚህም በቀር ዘሬ ጨዋ ነው የሚል ማንኛውም ሰው ቢቻል ከመሳፍን ከነገስታት ጀምሮ ባይቻል ከአንድ ሀብታም ዘሩ የጠራ ገበሬ ጀምሮ ገረንቲያል ተክሶስን ተክሶስ የእንተንን ባላባት እስጢፎንን አግብታ ብሩን ብሩ ወልደ ማርያምን ወልደ ማርያም አያቴን ባሻ በለጠን ይወልዳሉ እያለ በአራቱም አያቶች በኩል ያለ የዘር አመጣጡን ካልቆጠረ ጨዋ ነው ብሎ ለግቢ አይፈልገውም። ልጃይሉ ይህን ሁሉ ስለሚያውቁ እሳቸው የሚሄዱበት የግቢ ጉዞ ከዚያ ነፃ የሆነ ባህል ውጭ መሆኑ ተሰማቸው። ማጫ ካስተያዩት ሰዎች እንደተለዩ ያን ሁሉ የዞን ጥርስ፣ የጎሽ ቀንድ፣ ያንረሳ ጎፈር፣ ወርቅና ለቤት ሥራ የሚውሉ ሰዎች ይዘው የት እንደሚሄዱ ሲያስቡት ራሳቸውን መታቸው። ሰው እኮ ደስታውንና ነፃነቱን እያጣ የሚሄደው ወደ ላይ እየወጣ በሚሄድ ቁጥር ነው አሉ ልጅ ኃይሉ በልባቸው። ምንም እንኳ ለራሳቸው ምርጫም ቢሆን ከወይዘሮ ወለተ ተክሌ የበለጠች ወይዘሮ አለች ብለው እንደማይጠራጠሩ ቢታወቅ፣ ግቢው የመላ የንግድ መንፈስ ያዘለ ሆነባቸውና በድንገት በመንገድ ባገኟቸው ባላገሮች የጋብቻ ወቅት ቀኑ። ይሁን እንጂ ያን ሁሉ ዕቃና ገንዘብ ግማሹን ከቋራ ሕዝብ እንደተላገ እጅ መንሻ፣ ግማሹን ለወለተ ተክሌ እንደቀረበ ገጸ በረከት አድርገው ለትቻ ግማሽ ማሩ አስረከቡ። ምዕራፍ 6 ግቢና ፍቺ። ወይዘሮ ወለተ ተክሌና ልጅ ኃይሉ እንደታሰበው ተጋቡ። ደጃዝማች ማሩ እንዳሰቡትም በቋራ በኩል የነበረው ችግር ተወገደላቸው። ነገር ግን ልጅ ኃይሉ እንደፈሩት ወለተ ተክሌ ኩራት የበጣጠሳት ወይዘሮ ሁና አልተገኘችም። የኃይሉና የወለተ ተክሌ ጋብቻ ሰዎች በጋብቻ ከሚያገኟቸው ታላላቅ ደስታዎች አንዱም ካልጎደለባቸው የጥቂት እድለኞች ብቻ ጸጋ ከሆኑ ጋብቻዎች አንዱ ሊሆን ቻለ። ወደ ተክሌ ኃይልን ባገባች ልክ ባመቷ ክንፉን የመሰለ ልጅ ወለደች። የሁለቱ ፍቅር መቼም ተነግሮ አይጨረስም። የእኛ ነገር ፍቅሩንም ሆነ ሌላውን ሁሉ ጥልቅ ስሜት በሆዳችን አምቀን መቻል ልማዳችን ሆኖ ነው እንጂ ከጊዜ በኋላ በሁለት ተክሌና በልጅ ኃይሉ ፍቅር ትጃዝማች ማሩ ጣልቃ ገብተው የሰሩት የግፍ ግፍ የሆነ ሥራ አሳዛኝ የሆነ ጉድ የሚያስፈጽም ነገር ነበር። በሀብትና በምቾት በኩልም እንኳ ልጅ ኃይሉ ማንኛውም የቋራ ነጋዴ ተዝመን ምኖበት የሚኖር ነገር ነው። በጠቅላላው የሁለት ተክሌና የኃይሉ ጋብቻ ፍቅርና በረከት የሰፈነበት ውጤት በማሳየቱ የቋራ ካህናት በየሰርጉ ቤት ሲመርቁ የአብርሃምና የሳራን ጋብቻ ይባርክ አምላክ ጋብቻውን ይባርከው የሚለውን የተለመደ የካህናት ምረቃ ለውጠው የኃይሉንና የሁለት ተክሌን ጋብቻ ይባርክ አምላክ ጋብቻውን ይባርከው እያሉ መመረቅ ጀምረው ነበር ይባላል። ከልጃይሉ ቤት ወረት ብሎ በሚገኘው ደልዳላ ቦታ የሚበቅለው ለምለም ሰርዶም በኃይሉ የጠጃም ቡላ የሚፋፋ ነው እየተባለ ስለሚነገር አህዮቻቸውን በቅሎቻቸውንና አጋሰሶቻቸውን በዚያ የሚያገጡ ተላላፊ ነጋዴዎች ሁሉ የኃይሉ ጠጅ እንዳይነት ሳይመርቁ አያልፉም ነበር የሚል ተረት እስከ ብዙ ጊዜ በቋራ ይነገር ነበር። ነገር ግን ምንም እንኳ ኃይሉና ወለተ ተክሌ ሰው በምድር ላይ ሆኖ ሊደሰት በሚችለው መጠን ተደስተውና ከእግዚአብሔር በተሰጣቸው ጸጋ ረክተው ቢኖሩ ጊዜና አካባቢ ከሚወልደው ያልተጠበቀ ችግር ሊድኑ አልቻሉም። ወለተ ተክሌ ክንፉን ጡት ካስጣለች ዓመት አልፏል። ልክ ልጃገረዷ ወለተ ተክሌን መስላ ነበር። አንድ ቀን ጧት ልጅ ኃይሉና ወይዘሮ ወለተ ተክሌ ከቁርስ በኋላ ብቻቸውን ቁጭ ብለው ሲጫወቱ ወለተዬ ልጁ አንዱ በቃ ሊሆን ነው እንዴ አሉ ልጅ ኃይሉ። ምን አውቄ አለች ወለተ ተክሌ። የለም ጨዋ ሆድ ነው ያለሽ፣ ውሸቴን ነው። ፍቅር በአፍለኛነቱ ጊዜ ሳለ ልጅ ሲደራረፍ የፍቅር መሰናክል ይሆናል። ለተንኮሉ ዝም አለ እንጂ እሱስ ሳያሰናክልም ነበር። 9 ወር እርግዝና፣ 2 ወር አራስነት፣ 3 ዓመት ማጥባት፣ ከዚያ ሌላ እርግዝና መቀጠል ተሆነ እኔ ጋር እንደ ልብ ለመሆን የምንችለው መች ሊሆን ነው አሉ ልጅ ኃይሉ በቀልድ። አሁን ለሱ ምን ጊዜ ይጠፋለት ብለህ አለች ወለተ ተክሌ እንደምሳቅ ብላ። ጊዜ ማግኘት ቢሉሽ ጊዜ ማግኘት ነው አሉ ልጅ ኃይሉ። አይ ጊዜን በሙሉ በልስቲያ ብቻ ለማሳለፍማ ሕገ ተፈጥሮስ መች ይፈቅዳል አለች ወለተ ተክሌ። ኃይሉና ወለተ ተክሌ በዚህ ግላዊ ቀልድ ላይ እንዳሉ የልፍኝ አሽከሩ በድንገት አቋርጦ ገባ። ምንድን ነው አሉ ልጅ ኃይሉ አሽከሩን ቀና ብለው እያዩ። ከደንቢያ ደብዳቤ ይዤ መጣሁ የሚል ሰው ስለደረሰ ነው የገባው አለ አሽከሩ። ተማንተላኩ ይላል አሉ ልጅ ኃይሉ አንገታቸውን ዘንበል ግንባራቸውን ኮስተር አድርገው አሽከሩን እየተመለከቱ። ተደጃጅ ማሩ ይላል አለ አሽከሩ። ልጅ ኃይሉና ወለተ ተክሌ ሁለቱም ስለ ጉዳዩ የሚያውቁት ነገር ስላልነበረ እርስ በርሳቸው ተያዩ። ከዚያም ልጅ ኃይሉ ወደ አሽከራቸው ፊታቸውን መለሱና ግባ በለው አሉ። አሽከርየው መልእክተኛውን ሊጠራ ሲወጣ ልጅ ኃይሉ ወደ ወለተ ተክሌ አተኩረው እየተመለከቱ ምን ችግር አጋጠማቸው? ደሞስ በአሁኑ ጊዜ ምን ምክንያት አለ? መስቀል አይደል ፋሲካ አሉ ልጅ ኃይሉ። ይህ ነው በማይሉት ጥርጣሬ ሆዳቸው እየታወቀ። እንጃ አለች ወለተ ተክሌ በስጋትና በቅርታ። የፍኝ አሽከሩ መልእክተኛውን ይዞ ሲገባ መልእክተኛው ለጥ ብሎ እጅ ነሳና ደብዳቤውን ለልጅ ኃይሉ ሲያቀርብ ልጅ ኃይሉ ከተቀመጡበት ብድግ ብለው ኩታቸውን አደግድገው እጅነሱና ተቀበሉ። የደብዳቤውም ቃል የሚከተለው ነበር። ለጤና እንደምን አለህ? እኛ ተነሰራዊታችን ደህና ነን። ቸሩ ፈጣሪያችን ይመስገን። እህታችን ወለተ ተክሌ በጣም ስለናፈቀችንና ልናያት ስለምንጓጓ ይህ ደብዳቤ እንደደረሰ ሳታደር ሳትውል የቆረስከውን ሳትጎርስ የጎረስከውን ሳትውጥ ይዘህልን እንድትመጣ ይሁን። ሰላም እግዚአብሔር ተውላችን ጋር ይሁን። አሜን። ማህተም ደጃዝማች ማሩ ርዕሰ መኳንንት ዘደንቢያ ወኩሉ አግባሪሃ ለጎንደር። ልጃይሉ እንደታዘዙት ሳያድሩ ሳይውሉ የዚያን ዕለት ከቤታቸው ወጥተው አደሩ። ከዚያም ሲደርሱ የተደረገላቸው አቀባበል በጣም የቀዘቀዘ ነበር። ሁለት ሶስት ቀን ፈንጃ ከቆዩ በኋላ አንድ ቀን ማምሻ ከግብር ላይ ደጃዝማች ማሩ ልጃይሉን ከመኳንንቱ ሁሉ ለይተው ልጃይሉ አሏቸው። ልጃይሉም ምግቡን አቋርጠው ወጥ በነካው እጃቸው የኩታቸውን ድግድጋት እያስተካከሉ ተነሱና አቤት አሉ። ዛሬ አቋራ እንዴት ነው አሉ ደጃዝማች ማሩ ደረቅ ባለ አነጋገር። በዚያ አዳራሽ የሞላው ታላላቅ ሰው ሁሉ አይኑን በቅጽበት ወደ ቋረኛው ኃይሉ ወረወረ። ደህና ነው ጌታዬ አሉ ልጅ ኃይሉ በፍጹም እርጋታ። ጸጥታው ምኑ እንዴት ነው? ምንም የለ፣ ሰላም ነው። ሻንቅላውስ እንዴት ነው? አያስቸግርም? አሁን ምንም አያስቸግር፣ በጣም ሰላም ነው። እናንተ እያላችሁ ምን ሰላም አለ አሉ ደጃዝማች አይናቸው ከልጅ ኃይሉ ላይ አንስተው ፊታቸውን ዘወር አድርገው በቀስታ እያጉረመረሙ። ልጅ ኃይሉ ንግግሩን ቢሰሙትም ሊደነግጡበትም ሆነ ሊያፍሩበት ስላልቻሉ ማሩን በልባቸው ታዝበው የሚቀጥለውን ለመስማት ይጠብቁ ጀመር። ባላባት ነን የሚሉ ሰዎችን በቦታቸው ላይ ዝም ብሎ ማስቀመጥ እኮ ሞኝነት ነው። ምንም ቢጠፋ ምንም ቢበላሽ የህዝቡን ፍቅር እንዳያጡ ስለሚፈልጉ ምንም አልተሰራ ነው የሚሉት። እስቲ ለሁሉም ደብረ ታቦር ደርሼ ስትመለስ በዚህ ቆይና ስመለስ እንነጋገርበታለን አሉ ማሩ። ይህን ነጋገር የጊዜው መሳፍንት የማሰር ፈሊጥ ስለነበርና በተለይ በደጃዝማች ማሩ ዘንድ ያው ከፍርድ ማስፈጸሚያ ትዕዛዝ የሚቆጠር ስለነበር የልጅ ኃይሉን የቁም እስራት ሁሉም ሊረዳው ቻለ። ልጅ ኃይሉም እጅ ነስተው እሺ መልካም ነው አሉ። ቁጭ በል አሉ ደጃዝማች ማሩ ከቁጣ በማይሻል ደረቅ አነጋገር። ልጅ ኃይሉም እጅ ነስተው ተቀመጡ። ባይደነግጡም ነገሩ ምክንያት ስላልነበረው አናደዳቸው። ያ ወርቅ የመሰለ ቀለማቸው ደም የሰበረው ጉበት መሰለ። ምግቡም ይሁን መጠጡ ወደ ጉሮሯቸው ሊያልፍ አልቻለም። ምናልባት ለይሉንታ ብለው አንድ ጉርሻ እህል ቢውጡ ሌላ ነገር ያስከትልባቸው ነበር። በዚያ ከተቀመጡት ሰዎች ብዙዎቹ በልጅ ኃይሉ ላይ የተገኘ ነው ያለ መስሏቸው ከዚህ ይበልጥ እንዴት ያቀርቡኝ ብሎ ከዳቸው እያሉ እርስ በርሳቸው በሹክሹክታ ሲተቹ የጌታቸውን የደጃዝማች ማሩን ደርሶ ድርቅ ጠባይ የሚያውቁት ደግሞ ነገሩ ያለ ምክንያት መደረጉን ሳይገነዘቡት አልቀሩም ነበር። በነጋው ደጃዝማች ማሩ ወደ ደብረ ታቦር ሲሄዱ ለወይዘሮ ወለተ ተክሌና ለልጅ ኃይሉ አንድ ቤት ተሰጥቷቸው እንዲቆይ አዘው ሄዱ። ደጃዝማች ማሩ ከብዙ ሳምንት በኋላ ከደብረ ታቦር ተመልሰው ስለ ልጅ ኃይሉ ጉዳይ ይህ ነው የሚባል አንድ ውሳኔ ሳይሰጡ ሰነበቱ። በዚህ ጊዜ እንዳጋጣሚ ሆነና የአማራው ግዛት መስፍን ደጃዝማች እንዳዋሊቦ ከብዙ ሰራዊታቸው ጋር ወደ አለፋ መዋት ሲያልፉ ወደ ፈንጃ ከተማ ሂደው ከደጃዝማች ማሩ ጋር ተገናኙ። ለጥቂት ቀኖች ፈንጃ ሲቆዩ በባሏ ፊታቸውን ያጠቆሩትን አጎቷን በነጋ በጠባ እጅ እየነሳች ለማማለት የሕፃኑን ልጇን የክንፉን እጅ ይዛ በትካሬ አንገቷን ደፍታ በየምክንያቱ የምትመላለሰውን የቆንጆዎቹን ቆንጆ ወለተ ተክሌን ደጋግመው ሊያይዋት ስለቻሉ ልጃገረድነቷ ጊዜ በልጃዝማች ማሩ መኳንንትና አሽከሮች ላይ ይደርስባቸው የነበረው ፈተና ደረሰባቸው። ከነዚያ ጥቂት ጨዋቶች በአንደኛው ደጃዝማች ማሩ ከተከበሩና ለዝምድና በጣም ከሚፈልጓቸው እንግዳቸው ከደጃዝማች አንዳዋ ጋር እንደተቀመጡ ቆይታ ይዣለው ባሉበት ጊዜ እንኳ ቢሆን የማትከለከለው ወለተ ተክሌ ልጇን ክንፉን እንደያዘች ከፋችና እጅ ነሳች። ደጃዝማች ማሩም እንደተለመደው እንድናደርሽ ተቀመጨኔና አሉና ወለተ ተክሌ ባንድ ወንበር ላይ ተቀመጠች። ምን ጉዳይ ኖሮሻል? አሉ ደጃዝማች ማሩ በለዘብታ። ምንም የለኝ ጌታዬን፣ እጅ ለመንሳት ብቻ ነው የመጣሁት አለች ወለተ ተክሌ ከተቀመጠችበት ተነስታ። ግድ የለም ጉዳይ ካለሽም በኋላ ትነግርኛለሽ አሉ ደጃዝማች ማሩ። እሺ ብላ ወለተ ተክሌ እጅ ነሳችና ወጣች። ወለተ ተክሌ ገብታ እስከወጣችበት ጊዜ የደጃዝማች አንዳዋ አይን ከወለተ ተክሌና ከሕፃኑ ክንፉ ላይ ሳይነሳ ተተክሎ እንደቀረ ባዩ ጊዜ ደጃዝማች ማሩ አንድ አይነት ኩራት ተሰማቸው። እግዚአብሔር ይበልጡን ደስ ይበለ ሲላቸው የወለተ ተክሌ እግር ገና ከበሩ ሳይወጣ ጌታዬ፣ ይህች አሽከር የት የበቀለች ናት? አሉ ደጃች አንዳዋ በችኮላና ጉጉታቸውን በሚገልጽ ሁኔታ። የእቴ ልጅ እኮ ናት አሉ ደጃዝማች ማሩ በኩራት። ይገርማል፣ የልጁ አባት የሆነውስ የማን እግዚአብሔር የመረጠው ይሆን? አሉ ደጃች አንዳዋ። ከሱ ላይስ ተሳስቻለሁ፣ ለአንድ የቋራ ባላባት ለሚባል የማይረባ ሰው ሰጥቻት ነበር። አሁን አፋታዋል። ጨርሶ ማፋታት እነሱ አያውቁም እንጂ እኔ አፋትቻቸዋለሁ። እንዴት ሳያውቁ ቀሩ? ገና አልተነገራቸውም። ለመሆኑ እነሱ ይፋቀራሉ? እሱስ እንግዳ የሆነ ፍቅር ነው። ደጃዝማች አንዳዋ ቅርታ ተሰምቷቸው ሁለቱም ፈጥ ብለው ለጥቂት ጊዜ ቆዩ። ዛዲያ እኮ እነዚህን ሰዎች ማለያየቱ አስቸጋሪ ነው አሉ ደጃዝ አንዳዋ። ምን እንዳይደረግ አሉ ደጃዝማች ማሩ በልበ ሙሉነት። ምናልባት ሴትዮዋን ቢትል እንደሆን ለሱስ ማንዳራትና ይህስ ጨርሶ አይታሰብም። በሱስ በኩል እሱ ደግሞ ምን ባይ ነው? እሱ አሁንም በቁም እስራት ላይ ነው ያለው። አጥፊው ነው ተገኘ እንዴ? ቢጠረጠርስ? የቋረኛ ሰነድ የለውም። ቢያምስ ባያጠቃም የወታደር ቁጥር ሊያስቀንሰን ይችላል። አይ ቢያፋቱትም ያለ ምክንያት ማሰር መቼም ተገቢ አይመስለኝም አሉ ደጃዝማች አንዳዋ። ደጃዝማች ማሩ ጎፈሪያቸውን እያከፉና ወለል ወለሉን እየተመለከቱ ዝም ብለው ጥቂት ከቆዩ በኋላ ለሁሉም ሁኔታውን አይተን እንወስናለን አሉ። ደጃዝማች ማሩ መነሻ ምክንያት አጥተው ነው እንጂ ወለተ ተክሌን ለደጃዝማች አንዳዋ ለመስጠት የጋለ ምኞት እንደነበራቸው ሁኔታቸው ያስረዳ ነበር። ከልጃይሩ ጋር ያን ያህል የሚያጨቃጨቃቸው ግርግር እንዲያው መላ ፈጠራ ነው እንጂ እውነተኛው የደጃዝማች ማሩ ሐሳብ በወለተ ተክሌ ውበት ከልጃይሩ የበለጠ ባለጊዜ ዘመድ ለማፍራት መፈለግ መሆኑ ስውር አልነበረም። ይህን አጋጣሚ ምክንያትም በከንቱ ሊያሳልፉት አልፈለጉም። ደጃዝማች ሟት ብዙ ጊዜ ትቆያለህ? አሉ ደጃዝማች ማሩ የወለተ ተክሌንና የልጅ ኃይሉን ጉዳይ በንጥልጥል ትተው። አዎ ጥቂት እቆያለሁ አሉ ደጃዝማች አንዳዋ። አሁን ስለተነጋገርንበት ጉዳይ ብዙ ምክር ልትሰጠኝ ስለምትችል ስትመለስ እኔን ጠይቀኸኝ ብታልፍ ደስ ይለኝ ነበር። ታዛዥ ነኝ ጌታዬ፣ እንግዲህ አደራ ሳታየኝ እንዳታልፍ። ደጃዝማች አንዳዋ የወለተ ተክለክን እየተፈጠጨው ያለ ልባቸው በደስታ ረክቶ በጣም ደስ ይያለኝ ነው ጌታዬ አሉ።
በዚህ ደቂቃውም ቀደም ሲል አግብተዋት የቆየች ሚስታቸውን በሐሳብ ተፋት ፈጥረውላት በሐሳብ ጠልተዋት በሐሳብ አጥቷት ብዙ አመታት በፍቅር እንዳልኖሩ ያህልም ሚስታቸው ለመሆን የማትበቃ እንደነበረች አመኑበት። ምስኪኖቹ ወለተ ተክልና ኃይሉ ግን ሳያስቡት የተፈሰባቸውን የግዞት ኑሮ በሰላም አስወግደው ወደ ቋራ ለመመለስ የሚችሉበትን መንገድ ተማለምና ተማከል በቀር ሌላ ቦታ ታቀዶልናል ብለው አልጠረጠሩም ነበር።
የአለፋ ሞት ለኢትዮጵያ ህዝብ ከጸበል ከቅጠላቅጠልና ከስራ ስር ቀጥሎ በታላቅ መድኃኒትነት ሲያገለግል የቆየው ታላቅ መድኃኒት መዋት ነበር። የመዋት ምንጮች አብዛኛውን ጊዜ የሚገኙት ቆላ በሆኑ ቦታዎች የአንድ ወንዝ ሸልቆ እየተከተሉ ነው። በዚህ አይነት ሁኔታ ፈልቀው ከሚገኙት ብልውሃዎች አንዱ የአለፋ መዋት ነው። ደጃቻን ጃዋ ወደዚህ መዋት ለመድረስ ከደንቢያ ተነስተው ዝግ ባለ ጉዞ በሶስት ቀናት ተጉዘው በሶስተኛው ቀን ጊዜው ገና ቀን ሳለ ሻሁራ ማርያምን ወደ ቀኝ ትተው ጣራ ሚካኤል ከሚባለው ቦታ አደረሱ። ጣራ እንደደረሱ ጉዟቸውን ቢቀጥሉ ኑሮ መዋቱ ወደሚገኝበት ቦታ በጊዜው ደርሰው ለማደር ይችሉ ነበር። ነገር ግን የከፈት በኋላዋ ፀሐይ ፊት ለፊት ስለሆነችባቸው ጣራ አፋፍ ላይ ሰፍረው ያን ጎጃምንና በጌ ምድርን ከሱዳን ከሚያዋስኗቸው ቦታዎች ድረስ ተዘርግቶ የሚታይ አቀበትና ቁልቁለት ለት ያለ ሜዳ ዱር ለበትና ገላጣ ቦታ የሚፈራረቁበት ያን አፋፍ ላይ ሆነው ዘቅዝቀው ሲያዩት ሆድና ድናድ የሚያደርግ ክፍለ ሀገር ሲመለከቱ አመሹ። ያ እጅግ ሰፊና በተፈጥሮ እጅግ ለሚሆነ ክፍለ ሀገር ቆርጦ በሚቀልደው ይውና ባራዊት ምክንያት የደጋውና የወይና ደጋው ህዝብ ደፍሮ አይገባበትም። ደፍረው የሚገቡበትም አብዛኛዎቹ ጥቂት ሳምንቶች ሳይቆዩ በዚያ እሳት የሆነ ንዳድ እየተነደፉ ያልቃሉ። ጊዜ ጠብቀው በንግድ ምክንያት ከሚወርዱትም ውስጥ ብዙዎቹ ይታመማሉ ወይም ይሞታሉ። ስለዚህ ያን የመሰለው እጅግ ሰፊና የሀብት ምንጭ የሆነ ክፍለ ሀገር በደጋው ጥግ ለጥግ ባለው ለምለም ቦታ ካሉት ጥቂት አማሮችና በመካከል አልፎ አልፎ ከሚገኙት ኮንፈሎችና ሻንቅሎች በስተቀር ምንም የሌለበት ምድረ በዳ ሆኖ ይኖር ነበር። አሁንም አለ። ከደጋው ያማረ አውራጃ የመጡት ደጃቻን ዳዋ ይህን ወሰኑ እንደማይታይ ጥቁር ውቅያኖስ ልብን የሚያሸብር በረሃ በጭጋግ ተሸፍኖ ሲመለከቱ በሕይወታቸው አጋጥሟቸው የማያውቅ አዲስ ትርኢት ሆነባቸው። በነጋው ጠዋት ሌሊቱ በጣም ሳይነጋ ቀደም ብለው ተነስተው አስጫኑና የፀሐይዋ ሙቀት ከመገንተሩ በፊት ያን ቋንጃን በዱላ እንደተመቱ እጥፍ እጥፍ የሚያደርግ ቁልቁለት ወርደው ከዝነኛው የአለፋ መዋት ደረሱ። ዝነኛው የአለፋ መዋት ለመላው በጌ ምድርና በግማሽ ጎጃም ስሙ የገነነ ታላቅ ብልውሃ ነበር። ከዚህ ብልውሃ እንደደረሱ በጣም ብዙ ህዝብ በዙሪያው ሰፍሮ አገኙ። ቂጠኛሙ፣ ባለጨብጡ፣ ውርዴው፣ እከካሙ፣ ቁስለኛው፣ ቁስጥማታሙ፣ ንዳድ ያመመው፣ ሆድ ቁስጠት፣ ራስ ፍልጠት፣ አይነት፣ ምታት፣ ውጋት፣ ጉስምት፣ ሌሎችም በደብተራ አይነ ወርቅ ይጠቀሱ የነበሩት በሽታዎች አንዱም ሆነ ብዙዎች የደረሱበት በዚህ መዋት ተጠራቅሞ ነበር። ደጃዝማች አንዳዋ ያን ሁሉ በልዩ ልዩ ደዌ የተለከፈ ብዙ ህዝብ በመዋቱ አካባቢ ሰፍሮ ባዩ ጊዜ የደላው ሙቅ ያኝካል እንደሚባለው ሰሞኑን ብዙ ምግብ ስበላ በተለይ በራት ጊዜ ቅባት የበዛበት ምግብ ስበላ ሆዴን ይከብደኛል ብለው ያን ያህል መንገድ አቋርጠው መጥተው ስለነበር ቀርጬ መጥቼ
በሽታ ሸምጬ እንዳልመለስ ብለው አሰቡ። ሰው በብዛት በሚሞትበት አካባቢ ያለ ሰው ራሱን ከሟቾች ውስጥ እንደሚቆጥር ተለዚያ ወጣ በገባ ቁጥር ሰውና እንጨት ተፈጣሪ ነውና ሰው እንዳይሆን የለምና እያለ ንዛዜ እንደሚያበዛ በሽተኞች በሚበዙበት አካባቢ የሚኖር ሰውም እንዲሁ በበሽታ ፍርሃት ይጨነቃል። ስለዚህ ደጃቻን ዳዋ ያን ሁሉ በሽተኛ ሲያዩ መስከሳቸው አያስገርምም። ይሁንና እንደነ ደጃዝማች አንዳዋ ያሉት በክብርም ሆነ በጤንነት ከዚያ ከተሰበሰበው ህዝብ እጅግ ከፍ ያሉ ሰዎች ከህዝቡ ጋር የሚጋፉበት ምክንያት አልነበረም። በተለይ ቂጥኝና ሌላም እሱን የመሰለ አስጊ በሽታ ያለባቸው ሰዎች ሌሎቹ ከሚታጠቡበት ገንዳ ወርዶ ወደ ታች ካሉት ገንዳዎች እንጂ ለሌላ የውስጥ ደዌ ሲሉ የመጡ ሰዎች ከሚታጠቡበት ገብተው እንዲታጠቡ አይፈቀድላቸውም ነበር። ስለዚህ ፍርሃቱ ከፍርሃትነት በቀር አደገኛነት አልነበረውም። ይሁን እንጂ የወለተ ተክሌ ውበት በየጊዜው ትስ እያላቸው ሰላም ፍርሃት አጣቸው። በመዋቱ ለመሰንበት የነበራቸው አቅት እየደከመ ሄደ። በፍልውሃ ውስጥ እንዳሉ ከፍልውሃም ወጥተው ወደ ቀዝቃዛ ወንዝ ገብተው ሲለቃለቁ አልፎ አልፎ ከሚመጣባቸው ጉጉትና ትዝታ በላይ ማታ በድንኳናቸው ብቻቸውን ጋደም ሲሉ የወለተ ተክሌ ጉዳይ በአእምሯቸው እየተሯሯጠ አሁን መዋቱን ትተውጣና ደጃች ማሩ ከባሉ አፋቸው የሰጡህን ያችን ቆንጆ ወይዘሮ ይዘ አማራ ሳይን ትግባ የሚል መንፈስ መጥቶ ከተኙበት ስለሚወተውታቸው ምንም አይነት ምክንያት ሳይኖር ከመኝታቸው ላይ ሲገባበቱ ያመሹ ነበር። ከብርቱ ምኞታቸው ላይ ለጊዜው በጥጋቸው ሁና ስሜታቸውን በመጠኑ የምትቀንስ ሴት ባለመኖሯ ተጨማሪ ችግር ሆነባቸው። ሟት የሚገባ ሰው እንደ ሙሽራ ከነጋ እስከ ጠባ ሲመገብ እንዲሁም በየሰዓቱ በፍልውሃ ሲነከር ስለሚውል ምቾቱ አደገኛ ነው። ጥላ አንድ ቀን ደረቅ በሳት ሲሆን ደጃዝማች አንዳዋ ወደ መዋቱ ገብተው ሲታጠቡ አንድ ታላቅ ተርቦባ ከሐይቋ ድንገን ጠርዝ ላይ ሆኖ መንታ ምላሱን እያውለበለበ ወደ ሐይቋ እንደሚወረወር ሆኖ ሲሰበር ታየ። ደጃዝማች አንዳዋ እንደ ብዙዎቹ ሰዎች እባብ በጣም ይቀፋቸው ስለነበር ምንም ሳያውቁት ራቁታቸውን ተደንደው ተፈንጥረው ወጡ። ደጃዝማች አንዳዋ በሕይወታቸው ውስጥ በማያውቁት ብዙ ሕዝብ መካከል ቀርቶ በወዳጆቻቸው ፊት እንኳ ሰውነታቸው ትንሽ ቢጋለጥ በጭራሽ አይወዱም። ከመኝታቸው ላይ ልብስ የሚያወልቁት እንኳ ሚስታቸው ከተኙ በኋላ መብራት አስጠፍተው ነው ይባላል። ስለዚህ ጉዳይ ያወራችባቸው ሴት ባትኖርም እንደ አጼ ፋሲል ሰውነታቸው ሁሉ በጠጉር የተሸፈነ በመሆኑ ነው ሰውነታቸው ከሚጋለጥ ቢሞቱ የሚመርጡት እያሉ የሚያሽሟጡባቸው ሰዎች ብዙ ነበሩ። አጼ ፋሲል ሰውነታቸው ሁሉ ጠጉር የለበሰ ስለነበርና ይህንንም ማንም እንዲያውቅ ስላልፈለጉ አብራ ያደረች ሴት ሁሉ ታንቃ በገደል ትጣል ነበር። ለዚህ ኃጢአታቸው ይቅርታ ያስገኝላቸው ዘንድ ብዙ ድልድዮች እንዲሰሩም አንዲት የበቃች አገልጋይ ስለነገረቻቸው በዘመነ መንግስታቸው ብዙ ድልድዮችና ህንፃዎች ሊሰሩ ቻሉ የሚል አፈ ታሪክ አለ። ይሁን እንጂ አዳም ዕፀ በለስን በልቶ ሲረገምና ጸጋውን ሲገፈፍ ራቁቱን እንደቀረ በሁለቱ ጭኖቻቸው መካከል ሁለቱን እጆቻቸውን ገልበብ ከማድረጋቸው በቀር ሌላ ነገር ሳይኖራቸው እርቃነ ስጋቸውን ሲቀሩ ሰውነታቸው የሰምን ጎቻ መስሎ ከመታየቱ በላይ ለሚነገርባቸው ሐሜት የተገለጸው ጠቁር ጨፍሶ አልነበራቸውም። እንዲያውም በአንዳንድ ወንዶች ላይ የሚገኘው የደረት ጠቁር እንኳ አልነበራቸውም። ራቁታቸውን እንደቆሙ አሽከሮቻቸው እየተሯሯጡ ልብስ አምጥተው ካለበሷቸው በኋላ ዱላ ዱላቸውን ይዘው ጌታቸውን በህዝብ ፊት ራቁታቸውን ያባረረውን እባብ ለመግደል ወደ መዋቱ ገንዳ ተሯሯጡ። ሰው እንዳትነኩ
አለ መዋድ ጠባቂው ሰውዬ።
ለምን
አለ ከደጃዝማች አንዳዋሽ ከሮች አንዱ።
ቆሌ ነው አይነካም።
የምን ቆሌ ነው? ሰው የሚበላ ቆሌ?
ደርሶ ሰው አይነካም።
ጋዳም እንዲያደርጉ ነው።
ጥላ አርገው ሲገቡ ነዋ።
የምን ጥላ?
እንዴ የዛሬው ደግሞ እንዴት ያለ ጉድ ነው! ስንት ጥላ አለ!
ከሴት ጋር አድሮ ንጹህ ሳይሆኑ ሲገቡ ነዋ
አለ መዋድ ጠባቂው በሰዎቹ ቅንነት በመገረም።
የደጃች አንዳዋሽ ከሮችም ስለ ጌታቸው ከሴት ጋር ማደርና አለማደር መከራከሩ ከመታቸው በላይ ስለሆነ ጅንኑን እባብ ሳይነኩት ተመለሱ። በዚያ ቆላ ከሞላው እባብ ሁሉ በመዋቱ አካባቢ ያሉ እባቦች እድሜ ለጥራ እንጂ ክብርና መፈራትን የታደሉ አለመኞች ናቸው። ፀሐይ ያቃጥላቸው ወደ መዋቱ ብቅ ቢሉ ጥላ አርጎ የገባ ሰውን ለማባረር ተቅዱስ ሚካኤል ታዘው የመጡ ናቸው ስለሚባሉ የአንድ ራስ ያህል ተፈተውና ተከብረው ከመመለስ በቀር በዱላ ቀርቶ በሐሜት የሚነካቸው ሰው እንኳ አልነበረም። ደጃዝማች አንዳዋ ከመዋድ ጠባቂው የቅለን ጉዳይ እንደሰሙ ራሳቸውን በራሳቸው ቢጠይቁት ምንም መልስ አጡለት። እንደ ብዙዎቹ መኳንንት የጭንገረት አዘውታሪ በሆንና ሴት ይዤ በመጣት ራሴን ልጠራጠረው ብቻዬን ተኩርት ሚል እያሰብኩ የምን ጥላ መጣ አሉ ለራሳቸው። ግን ብዙ ሲያሰላስሉ ከቆዩ በኋላ አንድ ነገር ትዝ አላቸው። ይኸውም ከትናንት ወዲያ ማታ በህልማቸው ወለተት ቤት አስደንግጣቸው የነበረው ነው። ይህ ትዝ ባላቸው ጊዜ የባብስ አስተያየት የለሽና ግፈኛ ነው፣ ከትናንት ማታ ወዲያ በእውን ሳይሆን በህልም ጥላ አርጓል ብሎ እስከዚህ ይከታተለኛል። ዛሬ በእውን ጥላ አርጌ ብገባ ኑሮማ ተወርውሮ ነርፎኝ በሰው አገር ቆለሙቼ ልቀር ኑሯል። ወለተት ቤት በእውኔ አንድ ቀን እንኳ ሳላገኛል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሉ በሐሳባቸው። ነገሩ ዝግምን ስላደረጋቸው እንደቆሙ በከባድ ስሜት ተውጠው ከነበሩበት ሁኔታ ከከባድ እንቅልፍ እንደሚነቃ ሰው ብንን አሉና በቅሎችን ጫኑ። ጫኑልኝ ጫኑልኝ፣ ዛሬ በዚህ ቦታ አላድርም። ያላረፈች ሰዓት ምን ተኩላ ትወጣለች ነው የሚባለው። ጠግቤ ጤነኛ ሰውነቴን ይዤ መጥቼ ሬሳዬን በበረሃ ልጥል? ጫኑልኝ አሉ። ዋናው ብስጭት የእባቡ ፍርሃት ብቻ ሳይሆን በእርሱ ምክንያት ያን ከሚስቶቻቸው አይን እንኳ ሰውረውት የሚኖሩትን ሰውነታቸውን በዚያ ሁሉ ህዝብ በፊት ገልጠው መታየታቸው ነው። ደጃች አንዳዋ እንዲያውም በሁለት ተክሌ ያደረባቸው ጉጉት እንቅልፍ ነስቷቸዋል። ከዚህ በላይ እንዲህ ያለ ምክንያት ሲጨመር ምን ያርጉ? በቅሎቻቸው ሁሉ ተጫኑና እዚያ ቃጠሎ ፀሐይ ያናጠበት ተያያዙት። ማንደሮ ጥቂት ይቆዩና ፀሐይ በረድ ሲሎት ይነሱ ይበል ብቻ እነዚያ የመዋቱን ክብር ጠባቂ የሚባሉ እባቦች ሊቆጣጠሩት ያልቻሉ ስንት ጉድ በዚያ መዋት ውስጥ እንደሚፈጸም ሳያዩ ሄዱ። እሳቸው ከነሰቦቻቸው ለቀው ሲሄዱ ለጊዜው የቀበሌው ድምቀት ጨፍ ያለ ቢመስልም ያ ሳቅና ውካታ በቀላሉ የሚቀዘቅዝ አልነበረም። መቼም በየቦታው አንዳንድ ከዚህ አይጠፋ። ከላይኛው ገንዳ ከሚታጠቡ ጤነኞች ሰዎች መካከል አንዳንድ ተንኮለኞች የግራር ወይም የአጣር ሾሆች እየሰበሩ ወፈር ወፈር ባሉ ደረቅ ሳሮች ላይ እየሰኩ ወደ ታችኛው ገንዳ ብዙ ውሃ በሚወስደው የቀርካ አሸንዳ ውስጥ ሾሃን ፊት ለፊት አድርገው ሳሯን ሲለቋት ከውሃው ጋር እንደ ቀስት ወርውራ ትሄድና ቁስላቸውን ባሸንዳው የሚያስመቱትን ሰዎች ከአንድ አሳፋሪ ቦታ ላይ ጠቅ ስታደርግ የተወጋው ሰውዬ ወይም የተወጋችው ሴትዮ እያማረሩና እየተራገሙ ከሻንዳው ሲመለሱ ታላቅ አስታቂ ነገር እንደተሰራ ሁሉ ህዝቡ በሳቅ ያወካ ነበር። ሌሎች ይህን የመሳሰሉ ተንኮሎችም እየተሰሩ በመዋዙ አካባቢ የተለመዱ የቀልድ መሳሪያዎች ሆነዋል። በተንኮል የተጎዳው ሰውም ቢሆን ለጊዜው ይማረርና ይበሳጭ እንጂ እገሌ በደለኝ ብሎ በማንም ለማኩረፍ ስለማይችል ጥቂት ቆይቶ በቀልዱ ገብቶ በራሱ እየቀለደ ሳቁን ይከተላል ብቻ ትጨት መስንዳዋ ብዙ ነገር ሳይመረከቱ ተፈታሽተውና ጨቁለው ተመለሱ። ወደ ተፈቅሪን ቶሎ ለማየት እስከ ትጨት ማሽማሩ ከተማ ያለው መንገድ እንደ ጨርቅ ይተክልላቸው።
መግደላ ፋፉ ላይ ጆት በረከተ የሴቱን አናውቅም ወንድ አንድ ሰው ሞተ እኔማዩ ቱርክ ባይ የምሸሽም መግደላ መግደላ ጓንቺ ክፉ ጎራ ሴቱን ሁሉ ንቆ ሲኮራ ሲኮራ ወንዱ አንቺን ወደደ ተኛ ካንቺ ጋር ነመዩ ቱርክ ባይ የምሸሽም አያችሁት ብያ ያንበሳውን ሞት በሰው እጅ መሞትን ነውራ ድርቆት እርሳፉንን በጠጅ ሞሱ ሲጠጣት ነመዩ ቱርክ ባይ የምሸሽም
አርማታችን ከፍነተ ዲሞክራሲ ጋር ለሚደረጉ ግንኙነቶች በመልስ ሳጥን ቁጥር 7337 ዋሽንግተን ዲሲ 20056 ዩኤስኤ በኢሜል አድራሻችን efdpu@aol.com በፌስቡክ አድራሻችን ፍኖተ ዲሞክራሲ ፍኖተ ርዕይ መጥረቅም የምትችሉ መሆኑን እንገልጻለን።
ፕሮግራማችን በዚሁ ይተናቀቃል። ይህንን ፕሮግራም ነገጧት ከአንድ እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደናም ሾ
የብዙሃንና በተጋየን ምላላት እባባባትና ሀገሬናትንኳ
Hagari rathe kwa.